በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አባታችንና አምላካችን ሆይ ለዚህች ዕለት ስላደረስከን፣ ዛሬም በሕይወታችን ላይ እንደገና የምሕረት ቀን ስለጨመርክ በኢየሱስ ክርስቶስ በምትወደው ልጅ እናመሰግንሃለን። እግዚአብሔር አምላካችንና አባታችን ሆይ ዛሬ በሕይወታችን አንተ የምትከብርበት ቀን እንዲሆን፣ ልባችን ለአንተ የተከፈተ እንዲሆን፣ በአንተ ክብር ደስ እንዲለን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላካችን ሆይ በቃልህ እነሆ በጌታ ደስ ይበላችሁ ተብሎ እንደተጻፈ አንተ የደስታችን ምንጭ ነህና በአንተ ደስ እንዲለን ይህ ቀን በአንተ ደስ የምንሰኝበት ቀን እንዲሆንልን አምላካችንና አባታችን ሆይ የልቤ ደስታ እንድንልን በኢየሱስ ክርስቶስ ስም ይሆንልን። እግዚአብሔር አምላካችንና አባታችን ሆይ አሁን በአንተ ፊት እንደሚቀርቡ ሰዎች በተዋረደ ልብ፣ በእውነተኛ ልብ፣ አንተን የሚፈልግ ልብ ሆኖልን ወደ ቃል እንድንቀርብ እንድትረዳን አሁንም በአንድ ልጅ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተ ልባቸው ለተሰበረ ቅርብ ነህ፣ ሁል ጊዜ የምትገኝ አምላክ፣ ብትፈልጉት ይገኝላችኋል ተብሎ በቃል እንደተጻፈ ዛሬ አንተን የሚፈልግ ልብ፣ ንጹሕ ልብ ይሁንልን። እግዚአብሔር አምላካችን ሆይ ይህንን ጊዜ በፊትህ ፍጹም የተቀደሰ አድርገን አንተን ብቻ ለመስማት እንድንጠቀምበት መንፈሳችን፣ ነፍሳችንና ሥጋችን ሁሉ ለቃልህ የተዘጋጁ እንዲሆኑ በኢየሱስ ክርስቶስ ስም እንጸልያለን። ምስጋና፣ ክብር፣ ልዕልናና ውዳሴ በገናናው ዙፋን ላይ ለተቀመጥከው ከዘላለም ዘመናት በፊት ለወደድከን አፍቃሪ አባት ለአንተ ይሁንልን በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ከዮሐንስ ወንጌል ምዕራፍ ሁለት ላይ ያለውን ክፍል አንብበን ነው ዛሬ እግዚአብሔር ቃል የምንካፈለው። በዮሐንስ ወንጌል ላይ ነው የምንቆየው። ከምዕራፍ አንድ እስከ ምዕራፍ ሰባት ባሉት ውስጥ አንዳንድ ክፍሎችን እናያለን። በመጀመሪያ የዮሐንስ ወንጌል ምዕራፍ ሁለትን ከቁጥር 1 እስከ 10 ያለው እናነባለን። በሦስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸው አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አለ። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው ሁለት ወይም ሦስት እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው፣ እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛው፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። እግዚአብሔር የተመሰገነ። ከዮሐንስ ወንጌል ምዕራፍ 2 ከአንድ እስከ 10 ነበር ያልኳችሁ፣ እስከ 11 ነው ያነበብኩት። ከዚህ ቃል እንግዲህ በመነሳት ከመናኛው ወደ እውነተኛው በሚል ርዕስ የእግዚአብሔርን ቃል እንካፈላለን። ከመናኛው ወደ እውነተኛው። ይህንን ክፍል ስናነብ ብዙ ጊዜ ያው እንደለመድ ነው አይምሯችን ከሰርግ ጋር አዛምዶ ብዙ ጊዜ የሚያየው። ነገር ግን ቃሉ በውስጡ ታላቅ ምስጢር ያለበት ቃል ነው። በዚህ ስፍራ ላይ ሙሽራው የኢየሱስ ክርስቶስ የራሱ ምሳሌ እንደሆነ በኋላ በደንብ እናያለን። እና ይህን ካደረገ በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ አሳዳሩ ሙሽራውን የጠየቀው ነገር ምንድን ነው? 10ኛው ቁጥር ላይ ሰው ሁሉ አስቀድሞ መልካሙ የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛው፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል ነበር ያለው። ስለዚህ ከመናኛ ወደ እውነተኛው በሚል ርዕስ ነው እንግዲህ እየተካፈልን ያለ። ምናልባት እግዚአብሔር በደንብ ውስጣችንን ልባችንን ከከፈተልን በዮሐንስ ወንጌል ውስጥ የተቀመጠውን ለሕይወታችን እጅግ የሚጠቅመውን ምስጢር በሚገባ እናያለን። እንደምታውቁት ሰው በባህሪው አዲስ ነገር ይወዳል። ሁል ጊዜ አዲስ ነገር እንፈልጋለን። አዲስ መኪና፣ አዲስ ቤት፣ አዲስ ልብስ፣ አዲስ የሆነ ነገር ሁሉ ደስ ይለናል። አዲስ ዓመት ደስ ይለናል። አዲስ እንድንወድ ሆነን የተፈጠረው፣ ለአዲስ ነው የተፈጠረው። ስለዚህ አዲስ ስንፈልግ እንኖራለን። ችግሩ ግን ሰው ራሱ አሮጌ ስለሆነ አዲስ ማግኘት አይችልም። ነገር ግን ሲፈልግ ይኖራል። ሰው ራሱ አሮጌ ነው። ስለዚህ የነካውን ሁሉ አሮጌ ያደርጋል። ሰው ራሱ አሮጌ ስለሆነ የነካውን ሁሉ አሮጌ የሚያደርግ ፍጥረት ነው። በውድቀት ነው እንግዲህ ሰው አሮጌ የሆነው እንደምታውቁት። እና አዲስ ነገር የመፈለጋችን ራሱ አሮጌ የመሆናችን ምልክት ነው። አዲስ ነገር ሁል ጊዜ ስንፈልግ የምንኖርበት ምክንያት አንድ ያጣነው አዲስነት አለ፣ አንድ የጎደለን ነገር አለ። እኛ ብዙ ጊዜ አናስተውልም። ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ሰው የጎደለው ነገር አለ። በዘፍጥረት ምዕራፍ 3 ላይ የእግዚአብሔር ክብር ጎድሎት ሲወድቅ ሰው አንድ ታላቅ ነገር ጎደለው፣ ሰው ባዶ ሆነ። ከዚያን ጊዜ ጀምሮ ያንን ክፍተቱን ያንን ባዶነቱን ለመሙላት የማይፈልገው ነገር የለም። ይሄው እስከ ዛሬ እየሮጥን ነው ያንን ለመሙላት። ስለዚህ ሁል ጊዜ አዲስ ነገር እንፈልጋለን። ሁል ጊዜ አዲስ ነገር እንፈልጋለን። አሁንም እንግዲህ እንደምታውቁት አዲስ ዓመት እየተቀበልን ነው። አዲስ ነገር ስለምንወድ እንግዲህ እንኳን ደህና መጣህ እያለሁ ነው አዲሱን ዓመት። ያው ዛሬ እንግዲህ እግዚአብሔር ረድቶኝ እውነቱን ልነግራችሁ በፊታችሁ ቆሜያለሁ። ለእናንተ እንዳላደላ እግዚአብሔር ይረዳኛል። ለአምላኬ ለእግዚአብሔር ሰማይና ምድር ለፈጠረው ነው ታማኝ መሆን የምፈልገው። እናንተን ማታለል አልፈልግም። ያው ከተወለዳችሁ ጀምሮ ሲያታልሏችሁ ነው የኖሩት። ኢየሱስ ክርስቶስ ግን የማያታልል እውነተኛ ጌታ እውነት ይነግረናል። ስለዚህ በእሱ ሆኜ እኔም እውነት እናገራለሁ። እንግዲህ ኢየሱስ ክርስቶስ ሲመጣ ነው እውነተኛውን አዲስነት ያመጣልን፣ ያጣነውን አዲስነት። ምክንያቱም ለዘመናት አዲስ ነገር አዲስ የሆንበት ነገር የተሞላንበት ነገር ስለጎደለ፣ የእግዚአብሔር ክብር ስለጎደለ ሁል ጊዜ ስንፈልግ ነበር የኖርነው። ይጠማናል። አንድ ነገር በውስጣችን ጥማት ይሰማል፣ ጉድለት ይሰማል። እንፈልገዋለን። በበዓላቱ እንፈልገዋለን። በውጫዊ ባለው ቁሳቁስ እንፈልገዋለን። በፖለቲካው እንፈልገዋለን። መቼም ምድር ደስታን ለማግኘት በሚሯሯጡ ሰዎች ተሞልታለች። እርካታን አጥቶ ታዩታላችሁ። ሰዎች በምድር ላይ እርካታ የላቸው። በድህነት የምትኖረው በምትባለው ኢትዮጵያ የሚኖሩ ሰዎች እርካታ የላቸው። በበለጸጉ በሚባሉት የአውሮፓና የአሜሪካ አገሮች የሚኖሩ ሰዎችም እርካታ የላቸው። ወንድሞቼ፣ እህቶቼ የት ሄደን እርካታ እናገኝ? ሰው በእርካታ ጣተው እኮ። ምክንያቱም የጎደለውን ነገር ካላገኘ ሰው በእርካታ አይችልም። ዛሬ እኔም ከጌታ ጋር ከክርስቶስ ጋር ተስማምቼ እውነተኛውን የጎደለንንና የሚያስፈልገንን ክርስቶስ ኢየሱስ ሊሰጠን የመጣውን እነግራችኋለሁ። ሌሎቹ የምናደርጋቸው የነበሩ ነገሮች በሙሉ የእውነተኛው ነገር ምሳሌዎች ነበሩ። ሰው ከወደቀ ጊዜ ጀምሮ ብዙ ነገር ሲያደርግ ቆይቷል። በብሉይ ኪዳን ብዙ መስዋዕት እናገኛለን፣ ብዙ በዓላት እናገኛለን። እነዚያ ሁሉ ግን ሰውን ሊያሳርፉት አልቻሉ። እነዚያ ብዙ መስዋዕቶች ኃጢአታችንን ከኛ ሊያነሱ አልቻሉ። እነዚያ ብዙ በዓላት፣ እነዚያ በብዙ ደስታ የተሞሉ ታላላቅ የእግዚአብሔር በዓላት እንኳን ፍጹም ደስታ ሊያመጡ አልቻሉ። እነዚያ ሁሉ ምሳሌዎች ነበሩ። ወደ አንድ እውነተኛ በዓል፣ ወደ አንድ እውነተኛ ሰንበት፣ ወደ አንድ እውነተኛ አዲስ ዓመት የሚያመለክቱ ምሳሌዎች ነበሩ። ያ እውነተኛ ይለናል ቅዱስ ዮሐንስ ወንጌላዊ በአንደኛው ምዕራፍ ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳች ስንኳ በእርሱ አልሆነ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ብሎ ከተናገረ በኋላ ያለ ሰው ሁሉ የሚያበራው ይለናል እውነተኛው ብርሃን ወደ ዓለም ይመጣ ነበረ። ያ ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ። ጸጋና እውነትን ተሞልቶ ኢየሱስ ክርስቶስ ወደ ምድር መጣ። እኛ ሁላችን ይለናል ቅዱስ ዮሐንስ ከሙላቱ ተቀብለን ባዶ የነበርነው ደስታን አጥተን የነበርነው ስንቅበዘበዝ የነበርነው እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ከሙላቱ ተቀብለን። እንግዲህ አሁን የምናየው የዮሐንስ ወንጌል ከሙላቱ መቀበል ማለት ምን እንደሆነ፣ እንዴት ከሙላቱ እንደተቀበልን የሚያብራሩልን ክፍሎች ነው የምናየው። ይህ ቃል የሆነ ሥጋ ሙላት ሊሆንልን የመጣ ጉድለታችን ሊሞላ የመጣ ሊያሳርፈን የመጣ ሊያረካን የመጣ እፎይ ሊያስብለን የመጣ ኢየሱስ ክርስቶስ እንዴት እንዳሳረፈን የሚነግሩንን ታሪኮች እንመለከታለን። በዚህ አሁን ባነበብኩላችሁ በዮሐንስ ወንጌል ምዕራፍ 2 ላይ እንግዲህ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ለውጦ ለሙሽራው እንዲሰጡት ባደረገ ጊዜ አሳዳሪው ሙሽራው ምንድን ነው ያለው? ደጋሹን ማለት ነው። ሙሽራው ይህንን የወይን ጠጅ ከወዴት ነው ያመጣኸው? እንዴት በመጨረሻ ይህንን ታመጣለህ አለው። ለምን? ሙሽራው መስሎታል ወይን ጠጁን ያመጣው። እውነተኛው ከሙሽራው ጀርባ ያለ ሙሽራ ግን ኢየሱስ ክርስቶስ ነበር። ከሙሽራው ጀርባ ያንን እውነተኛ የወይን ጠጅ የደገሰ ኢየሱስ ክርስቶስ ነበረ። ነገር ግን እውነተኛውን ደስ የሚያሰኘውን ልዩ የሆነውን ያንን የወይን ጠጅ ውሃውን ወደ ወይን ጠጅ ለውጦት ሲያቀርብላቸው ብዙዎቹ መዳኛውን ሰው የጠመቀውን የወይን ጠጅ ጠጥተው ጠግበው ነበር። ጠጥተው ጨርሰውት ነበር። ያንን ሰው የጠመቀው ጠጥተው ከጨረሱ በኋላ ነበረ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የለወጠው። ስለዚህ ኢየሱስ ክርስቶስ ላልደረሳቸው የሚዳረስ ወይን ጠጅ አይደለም ያደረገው፣ ወይም ደግሞ ልክ በፊት የነበረውን አይነት ወይን ጠጅ አይደለም ያደረገው። ውሃውን ወደ ወይን ጠጅ ሲለውጠው ላልደረሳቸው እንዲዳረስ የመጀመሪያውን አይነት ወይን ጠጅ አይደለም ያደረገው፣ የተለየ ከመጀመሪያው የሚበልጥ ወይን ጠጅ ነበር ያደረገው። ለዚህ ነው አሳዳሪ ሙሽራውን ጠርቶ ምን አለው? ሰው ሁሉ አስቀድሞ መልካሙን ወይን ጠጅ ያቀርባል። በጣም ኃይለኛው መልካሙን ወይን ጠጅ ካቀረበ በኋላ ከሰከሩ በኋላ መናኛው መጣፈጡን ልዩነቱን ስለማያውቁት ከሰከሩ በኋላ መናኛውን ይሰጣል። በእኛ ግን ቅራሪ እንደሚባለው ማለት ነው። ዋና ጠላ ከጠጡ በኋላ ድሮ ምን ሲሉ ሰማሉ? ቅራሪ። የዋናው ጠላ ቅራሪ፣ የወይን ጠጅ ቅራሪ ያቀርባል። አንተ ግን አለው መልካሙን የወይን ጠጅ እስካሁን አቆይተሃል። ይህ ግን ምሳሌ ነበረ። ምን ማለት እንደሆነ ልንገራችሁ። እግዚአብሔር ነው መልካሙን የወይን ጠጅ ለእኛ ያስቀረልን። እግዚአብሔር ነው መልካሙን አዳኝ ለእኛ ያስቀረልን። ይህን ከተናገረ በኋላ ቁጥር 11 ላይ ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላል። ስለዚህ ይህ የምልክቶች መጀመሪያ ነው። ምን ማለት መሰላችሁ? ይህ የወይን ጠጅ ምልክት ነው። በዮሐንስ ወንጌል ምልክቶች የሚባሉ አሉ። ዮሐንስ ወንጌል ከሌሎች ወንጌሎች በተለየ መንገድ ኢየሱስ የሚያደርጋቸው ነገሮች ምልክት ብሎ ነው የሚጠራቸው እንጂ ተአምራት ብሎ አይደለም። ምልክቶች። ምልክት ማለት አመልካች ማለት ነው፣ ጠቋሚ ማለት ነው። ስለዚህ መልካሙ የወይን ጠጅ ምን ነበረ? ምልክት ነበር፣ አመልካች ነበር። የምን አመልካች? የኢየሱስ ክርስቶስ አመልካች፣ ወይም በኢየሱስ ክርስቶስ የምናገኘው እውነተኛ እርካታ አመልካች ነበር። መናኛ የተባለው ቀድመው የጠጡት ሰው የሰራ ወይን ጠጅ እስከ ዛሬ ድረስ የጠጣነውን በሕይወታችን እርካታ እናገኛለን ብለን የጠጣነውን መጠጥ ሁሉ የሚያመለክት ነበረ። ይህችን ዓለም እንደ ትልቅ ሰርግ ቤት አድርጋችሁ ውሰዷል። ሰው ሁሉ መናኛ የወይን ጠጅ እየጠጣ ነው። እግዚአብሔር ያላዘጋጀለትን ልንገራችሁ። ሰዎች በምድር ላይ ዛሬ እርካታ ለማግኘት ብለው የማይጠጡት ነገር የለም፣ የማይቀምሱት ነገር የለም። ምናልባት ለምደናቸው ዛሬ የምናደርጋቸው ነገሮች ይኖራሉ፣ ለምደናቸው። ለምሳሌ ፌስቡክ የሚባለው ሰው የጠመቀው ወይን ጠጅ ነው። ሶሻል ሚዲያ ሰው የጠመቀው ወይን ጠጅ ነው። ፖለቲካ ሰው የጠመቀው ወይን ጠጅ ነው። ስትጋቱት ብትውሉ አትረቁ፣ እንዲያውም ትታመማላችሁ። በሽተኛ ነው። ዓለም ሰው በጠመቀው ወይን ጠጅ ተሞልታለች። ባቢሎን ሰክራለች። ሰዎች ሲጠጡ ይውላሉ። ወንድሞቼና እህቶቼ ሰውን የሚያሰክረው መጠጥ ነው ብላችሁ እንዳታስቡ። ዛሬ በጠላ ከሰከረው ይልቅ በፖለቲካ የሰከረው ይበልጣል። ምድር ሁሉ እየተንገዳገደች ነው። በክፉ ነገር የሰከረው ይበልጣል። በዘረኝነት የሰከረው ይበልጣል። በመጠጥ ከሰከረው ይልቅ ሰው በመጠጥ ቢሰክርም እንኳን ለራሱ ነው የሚሰክረው፣ ራሱ ነው የሚንገዳገደው። በዚህ አሁን በምላችሁ ክፉ ነገሮች፣ ዓለም በጠመቀቻቸው ነገሮች የሰከረ ሰው ግን ብዙ ሰው ነው የሚያሰክረው። ኢየሱስ ክርስቶስ ግን መጣልን። ከመናኛው ሕይወት በኋላ እየተቀበዘበዝን ከኖርንበት ጎዶሎ ሕይወት በኋላ ጸጋና እውነትን ተሞልቶ በእኛ አደረ። መልካሙን የወይን ጠጅ የሚያረካውን ሊሰጠን በእኛ አደረ። ስለዚህ እነዚህ ምልክቶች ምልክት ናቸው። ተመልከቱ፣ ምልክት ነው ያደረገው። የምን ምልክት? እርሱ ማን መሆኑን የሚያመለክቱ ምልክቶች ናቸው። ኢየሱስ ክርስቶስ ማን መሆኑ ምልክት ማለት አመልካች ማለት ነው። ስለዚህ መልካሙ የወይን ጠጅ በኢየሱስ ክርስቶስ ያገኘነው አዲስ ሕይወት ምሳሌ ነው። ስለዚህ ሰዎች ሁሉ እስከዛሬ ያገኙት መናኛውንና የሚጠፋውን ነው። ኢየሱስ ክርስቶስ የመጣው ከመናኛውና ከሚጠፋው ከማያረካው ወደሚያረካው ሊያሻግረን ነው። እግዚአብሔር የተመሰገነ ይሁን። አሁን እንግዲህ ከዚህ በኋላ ወንጌሉ ስለምን ይነግረናል? ከዚህ በኋላ የምናነበው ክፍል ምዕራፍ 4 ስለ እውነተኛ ውሃ ይነግረናል። ከመናኛ ውሃ ስለሚያድነን እውነተኛ ውሃ ይነግረናል። አራተኛውን ምዕራፍ ታሪኩን ታውቁታላችሁ።
ሳምራዊቷ ሴት ብለን የምናውቃት ሴት በቀትር ውሃ ልትቀዳ ወደ ያዕቆብ ጉድጓድ እንደመጣች የምናነብበት ክፍል ነው። በዚያ ስፍራ ኢየሱስ ክርስቶስ ውሃ የጠማው ሆኖ ውሃ ለማኝ ሆኖ ተገናኛት። ተመልከቱ፣ በሰርጉም ቤት ታዳሚ ሆኖ ነበር የመጣው እንጂ ውሃውን ወደ ወይን ጠጅ ይለውጥልናል ብለው አስበው አልነበረም የጠሩት። እናጠጣሃለን፣ እንጋብዝሃለን፣ ናና ግብዣችንን ተጋበዝልን ብለው ነበር የጠሩት። በመጨረሻ ግን የእነሱን ግብዣ መናኛ የሚያደርግ ታላቅ ግብዣ አደረገላቸው። እነርሱ እንዲበላ እንዲጠጣ የሰርጋቸው ተካፋይ እንዲሆን የጋበዙት ጌታ የእርሱ የወይን ጠጅ የእርሱ መልካምነት ተካፋይ አደረጋቸው። የእርሱ ክብር ተካፋይ አደረጋቸው። እንደዚሁም ሳምራዊቷን ሴት ሲቀርባት ውሃ ጠጭኝ ነበር ያላት። የሚለምን መስሎ ነበር የቀረባት። እርሷም ደግሞ በድግሷ ተመካች፣ በድግሷ ተመካች። እሷም አንድ የሕይወት ድግስ ነበራት። ሁላችንም እኮ ድግስ አለን ወንድሞቼና እህቶቼ፣ አናውቀውም እንጂ እኮ ደጋሾች ነን። በየቀኑ ስንደግስ ነው የምንውለው። የራሳችን ድግስ አለን። ይህችም ሴት ድግስ አላት። የምትመካበት የአባቷ የያዕቆብ ጉድጓድ አላት። በሰው ዓይን ሲታይ በእርግጥም ያስመካል። ብዙ መቶ ዓመታት ውሃ የቀዱበት ምንጭ ነው። እንደ ዛሬ በየቦታው ውሃ አይገኝም ነበር። ውሃ በመካከለኛው ምስራቅ ውድ ነገር ነው። ደረቅ ምድር ስለሆነ ወደ ሩቅ ተቆፍሮ የሚገኝ ነው። ስለዚህ ለዚህ ሴት ይህ የውሃ ጉድጓድ ቀላል ነገር አይደለም፣ ትመካበታለች። ለዚህም ነው ጌታ ውሃ ጠጭኝ ባላት ጊዜ አይሁዳዊ ሰው ስትሆን ሳምራዊት ከመሆን ከኔ ውሃ እንዴት ትለምናለህ ብላ መለሰችለት። ውሃ ጥምር ጊዜ አይሰጥም፣ ግን ጨከነችበት። በጉድጓዷ ተመካች። ዛሬ አገኘሁ ብላ በቀል እየተበቀለችው ነበር። አንተ የምትንቀኝ ወንድ፣ ያው አይሁዳዊ የሆንክ የምትጠየፈኝ የምትጠላኝ፣ ዛሬ አገኘሁ እኔ ላይ ወደቅ ብላ እየተመካችበት ነበረ። ተከራከረችው። ውሃ ጠማኝ እያላት ረጅም ጊዜ ወሰደባት። አልሰጠችውም። የሚገርማችሁ ሳትሰጠው ነበር የሄደችው። ምክንያቱም መጀመሪያ ክፋቷ ከለከላት፣ በኋላ ላይ ደግሞ መደነቋ አስደንቋት ረስታው ጥላው ነበር የሄደችው ሳትሰጠው። ተከራከረችው። ከዚያም ጌታ ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኝው ነበርሽ፣ የሕይወትንም ውሃ ይሰጠሽ ነበር ሲላል፣ አንተ ይህን ጉድጓድ ተሰጠን ከአባታችን ከያዕቆብ ትበልጣለህን አለችው። አሁንም ከያዕቆብ ጋር አወዳደረችው። ብዙ ተመካችበት። መጨረሻ ላይ ግን እውነተኛ ውሃ የያዘው እሱ መሆኑን አሳመናት። ከዚህ ውሃ የሚጠጣ አላት እንደገና ይጠማል አላት። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ማለት። ያ ባለሰርጉ የጠመቀው መዳኛ ነበረ። ኢየሱስ ክርስቶስ የለወጠው ውሃ ግን መልካም የወይን ጠጅ ነበረ፣ ማለፊያ ነበረ። እንደዚሁም ይችን ሴት አንቺ ያሹ የምትመኪበት ውሃ እኮ አለ እንደገና ያስጠማል። ተመልሰሽ እኮ ትቀጃለሽ፣ በየቀኑ ትመጫለሽ እኮ። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም አላት። እውነተኛውን ውሃ ነገራት። እግዚአብሔር ይመስገን። እውነተኛውን ውሃ እኔ የምሰጠው ውሃ ለዘላለም በሆድ ውስጥ የሚፈልቅ የሕይወት ውሃ ነው ብሎ ሲላት፣ መጨረሻ ላይ በጣም ገረማትና ጌታ ሆይ አለችው፣ እንዳልጠማ ተመልሼ ውሃ ልቀዳ እንዳልመጣ ይህንን ውሃ ስጠኝ አለች። የእግዚአብሔር ውሃ የኢየሱስ ክርስቶስ ውሃ ያጓጓል፣ ያስደስታል። ስለዚህ የእርሷን መናኛ አስናቃትና የጌታን ውሃ እንድትጠይቅ አደረጋት። ስሙ የተመሰገነ ይሁን። የምትመካበትን አስጣላት። እውነተኛ እርካታ ኢየሱስ ክርስቶስ ራሱ መሆኑን፣ እውነተኛ ውሃ እርሱ መሆኑን አበሰራት። ሙላታችን እርሱ ነው። ደስታችን እርሱ ነው። እርካታችን እርሱ ነው። ስለዚህ ይችን ሴት ወደ እውነተኛው እርካታ ጠራት። ወደ እውነተኛው እርካታ ካለችበት ትክክ የያዕቆብ ልጅ ነይ ከምትለው ወደ እውነተኛው እርካታ ጠራት። ስሙ የተመሰገነ ይሁን። ይህ እንግዲህ አራተኛው ምዕራፍ ላይ ነው። አምስተኛው ምዕራፍ ላይ ሲደርስ ደግሞ ቁጥር አንድ ላይ እንዲህ ይላል፣ አስተውላችሁ እንድታዩ ትፈልጋለሁ እጅግ የምወዳችሁ ወንድሞቼና እህቶቼ። የዮሐንስ ወንጌል የበዓል ወንጌል ነው። በዓል የበዛበት ወንጌል ነው። የተፈጸሙት ታሪኮች ሁሉ በበዓል የተፈጸሙ ታሪኮች ናቸው። ምዕራፍ አምስት ላይ ስንደርስ ደግሞ በሃይማኖታቸው በጣም በረኩ፣ በየዓመቱ የሚያከብሩትን በዓል የሚያከብሩ ሰዎች ወደ ተሰበሰቡበት ቦታ ኢየሱስ መጣ። ከዚህም በኋላ የአይሁድ በዓል ነበረ። ታሪኩ እንደዚህ ብሎ ነው የሚጀምረው፣ ወንድሞቼና እህቶቼ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። እንደነሱ በዓሉን ሊያብል ወይም ሊያከብር አልነበረም የወጣው። የሚያከብሩት በዓል ምንም እንዳልጠቀማቸው ሊያሳያቸው፣ እውነተኛው በዓል እርሱ መሆኑን ሊያሳያቸው ነበር የወጣው። እግዚአብሔር ይመስገን። እውነተኛው በዓል ወደ በዓል ወጣ። እውነተኛው ሰንበት ወደ ሰንበት ወጣ። ሄደና በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። አምስትም መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። ኢየሱስ ወደዚህ በዓል ወጣ። ወገኖች ሆይ በኢየሩሳሌም የአይሁድ በዓል ነበረ። በበዓል ነው የወጣው። በበዓል ደግሞ በሽተኛ ይበዛል። ለምን? እግዚአብሔር ይገኛል ተብሎ ስለሚታመን በጣም ብዙ በሽተኞች ያችን ቤተሳይዳ የምትባል መጠመቂያ ከባዋታል። ጊዜው በዓል ነው። ነገር ግን በዛ የተሰበሰቡት በዚች ቤተሳይዳ በምትባለው መጠመቂያ የተሰበሰቡት ግን ደስ ያላቸው ሰዎች አልነበሩ። እየዘመሩ ያሉ ሰዎች አልነበሩ። አዎ በዓል ነው። ነገር ግን በዓሉን የሚያሳልፉት ታመው ነበር፣ በበሽታ ተይዘው ነበረ በዓል እያሉ የሚያከብሩት። እውነተኛው በዓል ኢየሱስ መጣ። ቁጥር አምስት ላይ በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያ ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያ ዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። አቤት በዓል! ማን ነው በዓል ያከበረው በዚህ ስፍራ? ወገኖቼ የአይሁድ በዓል ነበረ፣ ሰንበት ነበረ። የተሰበሰቡት በዓል ሊያከብሩ የሚፈልጉ እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ ሃይማኖተኞች ነበሩ። ግን ወይ በመንፈሳዊ ወይ በአካላዊ በሽተኞች ነበሩ። በሽተኛ በዓል አክባሪዎች፣ በሽተኛ በዓል አክባሪዎች። ወይ በአካል ታመው ቤተሳይዳ የምትባለዋ ምንጭ እንድትፈውሳቸው ከበዋት የተኙ ብዙ በሽተኞች፣ ወይም ደግሞ ሰው ሲፈወስ የሚያናድዳቸው የታወሩ ውስጣቸው በሽተኛ የሆነ ፈሪሳውያንና ሰዱቃውያን ነበሩ። ስለዚህ በዚያ በዓል ኢየሱስ ወጥቶ የእውነተኛ በዓል ሥራ ሠራ። የእግዚአብሔር በዓል ምን ያደርጋል? ይፈውሳል። የእግዚአብሔር በዓል ምን ያደርጋል? ያድናል። እግዚአብሔር በየዓመቱ ዝም ብለን የምናስበው በዓል አይደለም የሰጠን። በዓል ትርጉም አለው። እንደዚያ ሁሉ በዓላት የኢየሱስ ክርስቶስ ምሳሌ ነበሩ። ሰንበት ረፍት ናት የኢየሱስ ክርስቶስ ምሳሌ ስለሆነች፣ እውነተኛ ረፍትን የሚሰጠው ጌታ መጣና በዚያች በሰንበት ቀን እውነተኛ ሰንበት ሆኖ ተገለጠ። እንደርሱ ግን ምሳሌ የሆነችው ለማታሳርፈው ሰንበት ተቆርቁረው እውነተኛው ሰንበት አሳደዱት። በሰንበት ቀን ስለምን ትፈውሳለህ አሉት። በእውነት ልንገራችሁ፣ በዓል ያደረገው እውነተኛ ሰንበት የሆነለት እውነተኛ ሰንበት ያከበረው ግን ይህ የተፈወሰው ሰው ነው። እውነተኛው ሰንበት ኢየሱስ ክርስቶስ ለ38 ዓመት ከተጫነው በሽታ አሳረፈው። ነፃ ሆኖ ያለ ምንም ሸክም ኢየሱስ ክርስቶስን እውነተኛውን ሰንበት አከበረው። በዚህ ስፍራ እንዳነበብኩላችሁ የቺ መጠበቂያ ራሷ ስሟ ቤተሳይዳ ይባላል። ቤተሳይዳ ማለት የምህረት ቤት ማለት ነው። የምህረት ቤት ግን አንዳንድ ጊዜ ነበረ መልአክ እየመጣ ውሃይቱን የሚያናውጣል። ምህረቱ የሚገለጠው አንዳንድ ጊዜ ነበረ። አሁን ግን ኢየሱስ ክርስቶስ ቤተሳይዳ ሆኖ መጣ፣ የምህረት ቤት ሆኖ መጣ። ስለዚህ ይህንን 38 ዓመት የተኛውን ሰው ምህረት አደረገለት። ደግመ ኃጢአት እንዳትሰራ አለው፣ ኃጢአቱን ይቅር አለው፣ ምህረት አደረገለት። እውነተኛ ቤተሳይዳ ኢየሱስ፣ እውነተኛ የምህረት ቤት ኢየሱስ። እግዚአብሔር የተመሰገነ ይሁን። ከበው ሰንበትንና የአይሁድን በዓል ተስፋ አድርገው ለነበሩ መጣና እውነተኛው በዓል፣ እውነተኛው ረፍት፣ እውነተኛው የምህረት ቤት እርሱ መሆኑን ገለጠላቸው። አሁንም ቀጠለ። ምዕራፍ 6 ይሄዳሉ። ከምዕራፍ 5 አልፌ ምዕራፍ 6 ስገባ አሁንም እንደዚህ ብሎ ይጀምራል ቃሉ። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። እግዚአብሔር ይመስገን። በእያንዳንዱ ታሪክ የአይሁድ በዓል ነበር ብሎ ያሳያቸዋል። የአይሁድ በዓል ፋሲካ ቀርቦ ነበር። ኢየሱስ ክርስቶስ ሊያደርግ ያለውን ተአምር ከመናገሩ በፊት የነበሩበትን ሁኔታ የነበሩበትን ቀን ያሳየናል። እስካሁን እንዳሳየኋችሁ ሙሽራው የሰርጉ ቀን ነበር፣ የደስታው ቀን ነበር፣ ግን ጎድሎ ተገኘ። ቤተሳይዳ የተኙት ሰዎች በበዓል ነበር የተኙት፣ ግን እረፍት አልነበራቸው። በዓሉ ነፃ አላወጣቸው። በዚህም ስፍራ የአይሁድ የፋሲካ በዓል ቀርቦ ነበረ። የፋሲካ በዓል ለአይሁድ ምን አይነት እንደሆነ ታውቃላችሁ? የነፃነት በዓል ነው። ከግብፅ የወጡበትን ከባርነት የዳኑበትን ቀን እያስታወሱ ነፃነታቸውን ሴሌብሬት የሚያደርጉበት የኢንጆይመንት የደስታ የፈንጠዝያ በዓል ነው። የአይሁድ በዓል ፋሲካ ቀርቦ ነበር። በዚህም ጊዜ ኢየሱስ ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን፣ እነዚህ እንዲበሉ እንጀራ ከወዴት እንገዛለን? እንግዲህ እንደምታውቁት የፋሲካ በዓል የአይሁድ በዓል በመብል የሚከበር በዓል ነው። በቤታቸው ደግሰው የሚያከብሩት በዓል ነው። በደስታ የሚያከብሩት በዓል ነው። ምግብ እየበሉ የሚያከብሩት በዓል ነው። በዚህም ጊዜ ኢየሱስ ክርስቶስ በዚህ የፋሲካ ሳምንት ያሉትን ሰዎች ታላቅ ግብዣ አደረገላቸው። መጽሐፉ እንደሚለን በዚያ ስፍራ ላይ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና እንደነበረ ይነግረናል። ኢየሱስ ክርስቶስ ያንን ወስዶ እንደባረከው ለ5000 ሰዎችም እንዳቀረበላቸው ታሪኩ ይተርክልናል። ስለዚህ ታላቅ ግብዣ አደረገላቸው። አሁንም ግን አንድ ነገር ሊያሳያቸው ነበር ይሄን ያደረገው። ከምሳሌው ፋሲካ ወይም ምሳሌ በሆነው የብሉይ ኪዳን ፋሲካ ከሚበሉት ምግብ የተለየ እውነተኛ ምግብ እንደመጣ ያሳያቸው። በዚያ በፋሲካ ሰሞን ይበላሉ። የሚበሉት ምንድነው? ጠቦት ያርዳሉ። ከግብጽ ሲወጡ እንዳደረጉት ጠቦቱን ወስደው አርደው ከቤተሰቦቻቸው ጋር ይበሉታል። ያ የበግ ጠቦት የኢየሱስ ክርስቶስ ምሳሌ ነበር። አሁን ራሱ ኢየሱስ ክርስቶስ የእግዚአብሔር በግ ከሰማያት ወርዷል። ስለዚህ ኢየሱስ ክርስቶስ እንጀራውን ሲያበላቸው ወዴት ሊያሻግራቸው ነበር? ወደ እውነተኛው። ከዚያ በኋላ በሁለተኛው ቀን እየተከተሉት እንደገና እንጀራ እንዲያበላቸው ሲመጡ እውነተኛውን እንጀራ ከመናኛው ወደ እውነተኛው ሊያሻግራቸው ያስተምራቸው ጀመረ። እኔ እኮ ራሴ እንጀራ ነኝ አላቸው። እውነተኛው እንጀራ እኮ እኔ ራሴ ነኝ አላቸው። 26ኛው ቁጥር ላይ እንደዚህ ይላል፣ ሰዎች ተሰባስበው ከባህር ማዶ አገኙትና እየፈለጉት ያንን እንጀራ ደግሞ ያበላናል ብለው የሚጠፋው መናኛውን እንጀራ ያበላናል ብለው ሲመጡ ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ምልክት ነበረ፣ ያ እንጀራ ምልክት ነበር። ምልክት ሲያዩ ወዴት መሄድ ነበረባቸው? ይህ ምልክት አንድ ነገር ያመለክታል ብለው ወደ እውነተኛው እንጀራ እንዲመጡ ነበር እሱ የፈለገው። እነርሱ ግን ምልክቱን ሳይሆን የተከተሉት ያንኑ ምልክት የሆነ እንጀራ ደግሞ እንዲያበላቸው ጠየቁት። ከዚያም እንዲህ አላቸው፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል። አንድ ቃል አለ፣ አንድ ነገር አለ። ልብ በሉ፣ የሚጠፋ መብል አለ። ሁሉ ነገር የሚጠፋ ነው። ዛሬ ሰው ሕይወቱን ሁሉ ሰጥቶ የሚኖርበት ነገር የሚጠፋ ነው። አንድ ግን የማይጠፋ መብል አለ። ይህ መብል ምን እንደሆነ፣ ይህን መብል ለመብላት ምን ማድረግ እንደሚገባቸው ደጋግመው ሲጠይቁት 33ኛው ቁጥር ላይ እንዲህ አላቸው፣ የእግዚአብሔር እንጀራ ከሰማይ የሚወርድ ተመልከቱ፣ አስቀድሞ ያበላቸው እንጀራ ከአንድ ብላቴና ተወስዶ የተበረከተ እንጀራ ነው። ኢየሱስ ክርስቶስ ቢያበረክተውም ከዚህ ምድር የተገኘ እንጀራ ነው። የእግዚአብሔር እንጀራ ግን ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ዘወትር የማስፈልጋችሁ እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም። ለዚያች ሳምራዊት ሴት የተናገራትን ነው ደግሞ የነገራቸው። ከዚህ ውሃ የሚጠጣ ይጠማል ብሏት ነበረ። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። እነሱንም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ አይጠማም። እግዚአብሔር ይመስገን። በኋላ ብዙ ተከራከሩት፣ ተከራካሪ ሰዎች ነበሩ። 47ኛው ቁጥር ላይ ሲደርስ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አላቸው። ቁጥር 53 ላይ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይሄ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። እግዚአብሔር ይመስገን።
ከመናኛው ወደ እውነተኛው ከፋሲካው ድግስ ወደ ራሱ ወደ ፋሲካው በግ ወደ ኢየሱስ ክርስቶስ ራሱን ግብዣ አድርጎ አቀረበላቸው። ኢየሱስ እውነተኛ በግን እኔ ነኝ አላቸው። ስሙ የተመሰገነ ይሁን። የመጨረሻው ክፍል እንመልከት። ምዕራፍ 7 እስካሁን ምዕራፍ 2ን ምዕራፍ 4ን ምዕራፍ 5ን ምዕራፍ 6ን ተመልክተናል። በሁሉም ስፍራ ኢየሱስ ክርስቶስ የሚናገረው ከመናኛው ከሚጠፋው ከማያረካው ወደ እውነተኛው ተሸጋገሩ የሚል። ምዕራፍ 7 ስንደርስ ደግሞ እንደዚህ ይለናል። ከዚህ በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። አሁንም ወደ በዓላቸው የሚከማቹበት ቀረበ። አሁንም እውነተኛው በዓል ኢየሱስ ወደ ዳስ በዓል ወጣ። እግዚአብሔር ይመስገን። ወገኖች ሆይ ልብ ብላችሁ ስሙ። ይህ ሁሉ ታሪክ ለምን ከበዓል ጋር ይዛመዳል? ለምን በበዓል ብቻ ይሆናል ብትሉ ሰዎች ምሳሌ በሆነ መንገድ ከበዓል ጋር ተጣብቀው ነበር። በዓሉ አንዳች ነገር ይሰጣቸው ይመስል የሙጥኝ ብለውት ነበር። ኢየሱስ ደግሞ መሃል ላይ እየተገኘ እውነተኛው በዓል እርሱ እንደሆነ ያ እነርሱ የሚያከብሩት በዓል ምንም እንዳልጠቀማቸው ምሳሌ እንደነበረ በየዓመቱ እየተመላለሰ ቢያከብሩትም ሕይወታቸው ባዶ እንደሆነ አሁን ግን ኢየሱስ ክርስቶስ አካላዊ በዓል አካላዊ ሰንበት ወልድ ዋህድ የዘላለም ሕይወት ሆኖ እንደመጣ ሊነግራቸው ያስፈልግ ስለነበር ሆን ብሎ በሰንበት ይፈውሳል። ሆን ብሎ በበዓል ይገኛል። መቼ ደስታ እናገኝበታለን ብለው በሚያስቡት ቀን ይመጣል። ስሙ የተመሰገነ ይሁን። አሁን ደግሞ በዳስ በዓል መጣ። የዳስ በዓል ደግሞ ልዩ ነው። እስራኤላውያን በምድረ በዳ የኖሩበትን ዘመን ለማስታወስ 7 ቀን ሙሉ በዳስ የሚቀመጡበት ለምለም ዘንባባ እያነጠፉ ተዘልለው የሚቀመጡበት ቀን ነበረ። በዚህ የዳስ በዓል ኢየሱስ ወደ ኢየሩሳሌም ወጣ። እግዚአብሔር የተመሰገነ ይሁን። በመጀመሪያ አልወጣም ነበር። በኋላ ግን በዓሉ ለ7 ቀን ተካሂዶ በ8ኛው ቀን የሚፈጸም ስለነበረ ተሰውሮ ወጣ ብሎ እግዚአብሔር ቃል ይነግረናል። እንግዲህ ተሰውሮ ከወጣ በኋላ በዚያ በታላቁ በዓል ቀን አንድ ነገር አደረገ። ቁጥር 37ን ልውሰዳችሁ። የዳስ በዓል የሚባለው ታሪኩን እንደነገርኳችሁ ለ7 ቀን በዳስ ተቀምጠው የሚያከብሩት እጅግ ፌሽታ የበዛበት በእስራኤል የበዓላት ታሪክ ውስጥ ደስታ የበዛበት ፍጹም እረፍት። 7 ማለት የፍጹም እረፍት ምሳሌ ነው። ሙሉ እረፍት የሚያገኙበት ነበረ። በ8ኛው ቀን ደግሞ ታላቁ በዓል ከ7ቱም ደግሞ የተመረጠ የመጨረሻው ማሳረጊያው ደስ የሚል የግብዣ የሆይታ የእምቢልታ በዓል ነበረ። በዚህ ቀን ግን ኢየሱስ እንኳን ደስ አላችሁ፣ ታላቅ በዓል አከበራችሁ፣ እንግዲህ በሰላም ወደ ቤታችሁ ግቡ ብሎ ባርኮ ወይም መርቆ አላካቸው። አገኘን ያሉትን ደስታ በዜሮ አባዛባቸውና 7ቱን ቀን አክብራችሁ አሁንም ባዶ ናችሁ የሚል ቃል ተናገረ። እንደዚህ ነው ያለው። ከበዓሉ በታላቁ በኋለኛው ቀን ልብ በሉ። ከበዓሉ በታላቁ በኋለኛው ማለት 7ቱ ቀን በዳስ ሰንብተው በመጨረሻ የመጨረሻውን እርካታ በሚያገኙበት በመጨረሻው ቀን በኋለኛው ቀን የመጨረሻ ደስታ በሚገኝበት በ8ኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። እግዚአብሔር ይመስገን። ወገኖቼ ምን ማለት እንደሆነ ልንገራችሁ። በጣም ኃይለኛ ድግስ ተደግሶ በቤታችሁ
እጅግ የተትረፈረፈ ድግስ ደግሳችሁ ሰው ሁሉ ጮማውን በልቶ ከተገበ በኋላ ሁሉም ከረካ በኋላ እዚያ መካከል ቆሜ በጣም በጩኸት ማንም የራበው ቢኖር ወደ እኔ ቤት ይምጣና ይብላ ብዬ ብናገር ምን ያህል ኢንሶልት እንደሆናችሁ እንደሚሰማችሁ ልነግራችሁ አልችልም። ድግሴን እንዴት ቢንቀው ነው? ይህ ሁሉ ድግስ አቅርቤ ሰው ሁሉ በልቶ ጠግቦ እየመረቀኝ እያለ ያልጠገበ ቢኖር እኔ ቤት መጥቶ ይብላ ብሎ የሚናገር ምን ያህል ቢንቀኝ ነው ብላችሁ እኔም እንደምታዝኑብኝ ያውቃል። እስቲ ሞክሩት፣ የማታዝኑ ከሆነ ሞክሩት። ቤታችሁ ትልቅ ድግስ አዘጋጁ፣ ሰውን ሁሉ አብሉትና መሀል ላይ አንድ ሰው መቼም የጠገባችሁ አይመስለኝም እኔ ቤት ሁና ብሉ ቤት ከዛ ሰው ጋር ጸብ ውስጥ የምትገቡ ይመስለኛል። እንደዛ ነው ያደረገው ጌታ። አይሁድ ያላቸውን ሁሉ አውጥተው ካህናቱ ህዝቡ ተባብረው ታላቅ በዓል አድርገው 7 ቀን በድግስ ሰንብተው በ8ኛው ቀን እጅግ በሚረኩበት ቀን በፌሽታ እያሉ ምን አላቸው? አልጠጣችሁም፣ አልረካችሁም፣ በዓልም አላደረጋችሁም እያላቸው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆኑ ይፈልቃል። በእኔ የሚያምን ብቻ ነው የሕይወት ውሃ ወንዝ የሚያገኘው። በእኔ የሚያምን ብቻ ነው እውነተኛ እርካታ የሚያገኘው። ይህ ዳስ በዓል፣ ይህ ያደረጋችሁት በዓል የውጭ እርካታ የውጭ ደስታ እንጂ እውነተኛ ደስታ አልሰጣችሁም ነበር ያላቸው። በዓላቸውን ከንቱ አደረገባቸው። ለምን? ኢየሱስ ያልተጠጣበት በዓል፣ የሕይወት እንጀራ ያልተበላበት በዓል ምን እርካታ ይሰጣል? ምን እርካታ ይሰጣል? ወንድሞች ሆይ ሰው በበሬና በበግ ሥጋ አይረካም። ሥጋችን ረክቶ ደስ ሲለው የረካን ይመስለናል። በአውደ ዓመቱ ሲበላ ሲጠጣ በጣም የረካን ይመስለናል። ግን አልረካን። ለዚህ አልተፈጠርንማ። በበግ ሥጋ የሚረካ አድርጎ አልፈጠረንማ። እግዚአብሔር በክብሩ የሚረካ አድርጎ ነው የፈጠረን። በእግዚአብሔር ክብር፣ በእግዚአብሔር መንፈስ የሚረካ አድርጎ ነው የፈጠረን። የሰማይ እንጀራ የምንመገብ አድርጎ ነው የፈጠረን። ወገኖች ሆይ ስንቱን በግ በላ ነው? ስንቱን ቅርጫ በላ ነው? ስንቱን በዓል አደረግ ነው? አቤት ብርታታችን አይሰለቸንም። አይሰለቸንም። በላተኞች ለምን? መንፈሳዊ ካባ ልብሰናልና። መንፈሳዊ ካባ ለሱ እያደረግለት ነው ብለን እያሰብን ምን አይነት ስጋው ያለን። ኢየሱስ ክርስቶስ ሳይበላ ሳይጠጣ፣ የሕይወት እንጀራ ሳይበላ ሳይጠጣ፣ ነገር ግን ሳንረካ የምንኖር ባዶ ጋኖች፣ መናኛ ነገር እየጠጣን የምንኖር ወንድሞቼና እህቶቼ፣ ይሄን በመናገሬ በእናንተ መሃል ጥሩ ወዳጆች አፈራለሁ በሚል አይደለም። እግዚአብሔር የረዳው ብቻ ይሰማኛል። የእኛ ሕዝብ ምን አይነት ወገኛ እንደሆነ አውቃለሁ። እንዴ በዓሌን የሚነካብኝ ደስታችን ነው እኮ የመረዘው የሚል ሰው ሊኖር ይችላል። ዛሬ እኮ የተዘጋጀውበትን ነው እኮ ያበላሸብኝ፣ ውሃ እኮ ነው የደፋብኝ የሚል ሰው ሊኖር ይችላል። ነገር ግን ታማኝነቴ ለእግዚአብሔር ስለሆነ ብዙም አይገደኝም። ለምን? ስለምወዳችሁ እውነቱን ብቻ ነው ልናገር የሚያስፈልገኝ። ሰውን በእውነት ስትወዱት እውነቱ ብቻ ነው የምትነግሩት። በውጪ በሐሰት አታታልሉትም። እውነተኛ ወዳጅ እውነት ብቻ ይናገራል። ኢየሱስ ክርስቶስ በዚህ ስፍራ እውነተኛ ወዳጅ ነው የሆነላቸው። ካህናቱ፣ አለቆቹ፣ ሰውን ሁሉ በሉ እንግዲህ ይኸው 7 ቀን የዳስ በዓል አደረጋችሁ፣ ረካችሁ፣ ይኸው ጠገባችሁ፣ ታላቅ በዓል አደረግን፣ እንግዲህ ዛሬ የመጨረሻው ነው ብለው ሊሸኙት ሲሉ ነው ጌታ ኢየሱስ ክርስቶስ እረ አለ። በታላቅ ድምፅ ጮሆ ነው የሚለው፣ ጮሆ፣ ሰው ሁሉ እንዲሰማው ጮሆ፣ አልጠጣችሁም፣ ገና እኮ እውነተኛውን ውሃ አልጠጣችሁም፣ ገና እኮ እውነተኛውን በዓል አላከበራችሁም፣ ገና እኮ አላረፋችሁም፣ ገና እኮ አልበላችሁም ብሎ ጮሆ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና
ይጠጣ። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ እውነተኛ እረኛ ነው። እውነተኛ እረኛችን ጌታ ኢየሱስ ክርስቶስ ነው። እውነተኛ እረኛ ቅዱስ ዳዊት ሲናገር እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በእረፍት ውሃ ዘንድ ይመራኛል፣ በለመለመ መስክ ያሳድረኛል። እውነተኛ እረኛ ስለሆነ መስክ በሌለበት እያሰማራ፣ በደረቅ መሬት እያሰማራ ጠግበሃል የሚል አይደለም፣ የሚያታልል አይደለም። በእውነት በእውነተኛ መስክ የሚያሰማራ፣ እውነተኛውን እንጀራ የሚያበላ፣ እውነተኛውን እረፍት የሚሰጥ እርሱ ነው። ዛሬ ብዙ ሰዎች እንዲህ ይሏቸዋል፣ አሁን አዲስ ዓመት ደርሷል፣ ታርፋላችሁ፣ ሕይወታችሁ ይለወጣል። ከዚህ ከጳጉሜ 6 በኋላ ወይ ከጳጉሜ 5 በኋላ መስከረም አለ፣ ብርሃን ወጥቷል ይላሉ። እውነት ንገራችሁ ወንድሞቼ እህቶቼ፣ መስከረም ብርሃን የለውም። ጌታ ነው ብርሃን ያለው። መስከረምን የሰጠ ጌታ ነው ብርሃን። መስከረምን የሰጠን ጌታ ነው ብርሃን። ወር አይደለም ብርሃናችን፣ ኢየሱስ ክርስቶስ ነው የዓለም ብርሃን። እውነት ነው። የምድራዊ ምግብ አይደለም ፌሽታችን፣ ደስታችን። እውነተኛው ምግብ ነው ደስታችን። ዛሬ ብዙዎች በነፍሳችን ይጫወታሉ። ነፍሳችንን እንዲሁ እንደ ቆሎ ወዲህና ወዲህ ያገላብጧታል። እያመርን እንስቃለን። ስንት ጊዜ ተታለልን፣ ስንት ጊዜ ተሞኘን፣ ስንት ጊዜ ቀኖችን ተስፋ አደረግን፣ ስንት ጊዜ አዲስ ያልሆነውን አዲስ ብለን ጠራን፣ ስንት ጊዜ ራሳችንን አታለልን። ዛሬ እውነተኛው እረኛ ይናገራችኋል። አዲስ ነገር ትፈልጋላችሁ? እርካታ ትፈልጋላችሁ? የህይወት ውሃ ትፈልጋላችሁ? ኢየሱስ እኔ ጋር ብቻ ነው ያለው እያለ ይጮኋል። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። እኔ ጋር ብቻ ነው የህይወት ውሃ ያለው። እኔ ጋር ብቻ ነው እርካታ ያለው። እኔ ጋር ብቻ ነው የህይወት እንጀራ ያለው። እኔ ነኝ የህይወት እንጀራ፣ እኔ ነኝ የህይወት ውሃ ብሎ ይጮኋል። ዛሬ ይህ ጩኸት ለእኔም ነው ለእናንተም ነው። እግዚአብሔር ይመስገን። አትሞኙ፣ አትሞኙ። ሌላ እኮ አለ። እንዲህ እኮ ቢደረግ እርካታ አለ፣ እንዲህ እኮ ቢደገስ እርካታ አለ ብላችሁ አትሞኙ። ኢየሱስ ብቻ ነው የህይወት ውሃ፣ የህይወት እንጀራ። ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ስለዚህ ይህ በዓል የመጨረሻ እርካታ የሚረኩበት የደስታ ፍጻሜ ነበር፣ ፍጹም ደስታ የሚያገኙበት። ታሪኩን በዘዳግም መጽሐፍ ምዕራፍ 16 ከ13 እስከ 15 ባሉት ክፍሎች ታገኙታላችሁ። የዳስ በዓል ታሪክ በመጨረሻ ምን እንደሚያገኙ ሲናገር እንዲህ ብሎ ነው የሚናገረው። ለእግዚአብሔር 7 ቀን በዓል ታደርጋለህ፣ አንተም ፈጽሞ ደስ ይልሃል ነው የሚለው። ፈጽሞ ደስ ይልሃል። ስለዚህ ፍጹም ደስታ የሚያገኙበት በዓል ነበረ። እንደዚያ ነበር፣ በጥላ መልክ ነው ያገለገለው። አሁን ግን ፍጹም ደስታ የሚያገኙበት ኢየሱስ ክርስቶስ በመካከላቸው ቆሞ እኔ ነኝ ፍጹም ደስታ የምታገኙብኝ፣ ፍጹም እርካታ እኔ ጋ ነው ያለው ብሎ ወደ እርሱ ጠራቸው። እኔን ካልጠጣችሁ አትረኩም አላቸው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ዛሬ ወንድሞቼና እህቶቼ ሮጠን ሮጠን ሕይወት በብዙ ሩጫ የተሞላች ናት። አንዱን ጥለን ሌላውን ለማግኘት ለመርካት እየሮጥን ዛሬ የመጨረሻው ቀን ላይ የበዓሉ የኋለኛው ቀን ላይ ደርሰን ይሆን በሕይወታችን? አሁንስ የመጨረሻውን ደስታ አገኛለሁ፣ አሁን ከኮሌጅ ተመረቅ የመጨረሻውን ደስታ አገኛለሁ፣ አሁን አዲስ ስራ አገኘው የመጨረሻውን ደስታ አገኛለሁ፣ አሁን ትዳር መሰረት የመጨረሻው የደስታ ቀን ነው እያላችሁ ትሞኙ ይሆን? የመጨረሻው የደስታ ቀናችን ግን ኢየሱስ ክርስቶስ ራሱ። እኛ የሕይወቴ የስኬቴ መጨረሻ ነው ብለን በቆምንበት ተራራ ላይ ኢየሱስ ክርስቶስ ይመጣና ምን ይላል? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይላል። እኔ ነኝ የመጨረሻ እርካታ ይላችኋል። እኔ ነኝ የመጨረሻ የሕይወት ውሃ ይላችኋል ጌታችን ኢየሱስ ክርስቶስ። ስለዚህ ያለ ኢየሱስ ክርስቶስ ምንም ብናደርግ 7 ቀንም ብናምን የመጨረሻ እርካታ አለበት የምንለውን ነገር ብናደርግ ያለ እርሱ ግን ምን የለንም፣ እርካታ የለም። ባየናቸው ክፍሎች ውስጥ ሁሉ ኮንሲስተንት በሆነ መንገድ የምታዩት ሰዎች ደስታ እናገኝበት አለን ብለው በያዙት ነገር ላይ ኢየሱስ ክርስቶስ ጣልቃ እየገባ ወደ እውነተኛው ወደ ራሱ ሲመራቸው ነው ያየነው። በሰርጉ ላይ እውነተኛ ደስታ እናገኛለን፣ ሰው ሁሉ በመልካም ይስተናገዳል ብለው ሲጠብቁ፣ ነገር ግን የነሱ መላኛው አለቀባቸው። የሚገርመው እኮ እሱ ነው። ወይም መላኛ ነው፣ እርሱም ያልቃል። እኛም በምድር ላይ አሁን ሕይወታችን ሁሉ መላኛ ነው፣ እርሱ በጉድለት የተሞላ ይህችውን ሕይወት ሆና በምድር ያለው ነገር ሁሉ ሁልጊዜ መጣፊያው ያጥርብናል። በመጨረሻ ግን ኢየሱስ ክርስቶስ መላኛው ባለቀ ጊዜ መልካሙን የወይን ጠጅ መልካሙን የሚያልካውን የሚጣፍጠውን መላኛውን የሚያስንቀውን የወይን ጠጅ በመስጠት ክብሩን ገለጠላቸው። ለሳምራዊቷ ሴት በዚያ እረካበታለሁ ብላ በምትመካበት ያው ጉድጓድ አለኝ ብላ በምትልበት ነገር ግን በጉድለት በተሞላ ሕይወቷ ደርሶ እውነተኛውን የእርካታ ውሃ አሳያል። እንደዚሁም በአምስተኛው ምዕራፍ ላይ ተሰብስበው ህመምተኞች ተሰብስበው ሃይማኖተኛ ሃይማኖታዊ ህመምተኞች፣ የውስጥ ህመምተኞች፣ እንደገና የውጭ የስጋ ደዌ ህመምተኞች ተሰብስበው ነገር ግን በዓል እያሉ ቤተሳይዳ እያሉ በተቀመጡበት እውነተኛው ቤተሳይዳ፣ እውነተኛው የምህረት ቤት፣ እውነተኛው ሰንበት ኢየሱስ ክርስቶስ መጥቶ እርካታ ሰጣቸው። በስድስተኛው ምዕራፍ እንጀራ ያበላናል ብለው ሲከተሉት አንድ ጊዜ የሚጠፋውን እንጀራ ስላበላቸው ለምልክት እንዲሆናቸው ብሎ ስላበላቸው ያ እንጀራ እናገኛለን ብለው ሲከተሉት ከሰማይ የወረደ እውነተኛ እንጀራ እኔ ነኝ አላቸው። በሰባተኛው ምዕራፍ ላይ ታላቅ በዓል አደረግን ብለው የዳስ በዓልን ካደረጉ በኋላ በመጨረሻው በታላቁ በተባለው የእርካታ ቀን ተገልጦ እውነተኛው ደስታ እኔ ጋር ብሎ ወደ እርሱ ጠራች። ዛሬ እናንተን የምጠይቃችሁ ይሄ ነው ጥያቄ። ምናልባት ሰሞኑን ወይም አዲስ ዓመት እንቀበላለን። መልካም። እኔ አሁን በዚያን ቀን እንጀራ እንብላ ውሃ እንጠጣ አይደለም፣ እንበላለን፣ እንጠጣለን፣ እግዚአብሔር እናመሰግናለን። ነገር ግን ያ እውነተኛውን በዓላችንን እውነተኛውን እርካታችንን እውነተኛውን መጠጣችንን ኢየሱስ ክርስቶስን የሚያስረሳ ሊሆን አይገባም። የሚገርማችሁ ነገር ልንገራችሁ፣ እነዚህ ሁሉ ሰዎች ስታዩቸው በዓል እያደረጉ ኢየሱስ ክርስቶስን ግን ያሳድዱ ነበር። ብዙ ግብዣ እያደረጉ በግብዣቸው ውስጥ የማይፈልጉት ኢየሱስ ክርስቶስን ብቻ ነው። ዛሬ ሞኙ የሰው ልጅ ይሰክራል፣ ይበላል፣ ይጠጣል። ፖለቲካውን እየጠጣ ከመጠጡ ጋር ፖለቲካውን እየጠጣ እየጨለጠ እየሰከረ አዲስ ዓመት አከበርኩ ይላል። እውነቱን ልንገራችሁ እንደዛ ተደርጎ የሚከበር አሮጌ ዓመት እንጂ አዲስ ዓመት የለም። አዲሱ ዓመት ኢየሱስ ክርስቶስ እውነተኛው አዲስ ዓመት የሚከበረው የሕይወት ውሃ የሆነውን ኢየሱስ ክርስቶስን በመጠጣት የነፍስ ረፍት የሆነውን ጌታ በመብላት በእርሱ በመደሰት ለእርሱ በመዘመር ክብር ለአንተ ይሁን በማለት በእርሱ ደስ በመሰኘት አንተ ፋሲካዬ ነህ፣ አንተ ሰንበቴ ነህ፣ አንተ የዳስ በዓሌ ነህ፣ በአንተ አርፍ ያለው ኢየሱስ ክርስቶስ የቀራንዮ ሙሽራ ለእኔ ደምህን ያፈሰስ ይህ ደሜ ነው ብለህ ወይኑን አንስተህ የሰጠህ ይህ ሥጋዬ ነው ብለህ የገዛ ሥጋን ቆርሰህ የሰጠህን ጌታ ያለዚህ ምግብ በዓል አላከብርም ስንል ወገኖች ሆይ ያን ጊዜ እውነተኛ ሰንበት አለን፣ ያን ጊዜ እውነተኛ በዓል አለን። እግዚአብሔር ይመስገን። እስቲ የዚህን ዓመት በዓል እንደዚህ ለማክበር እስቲ ጀምሩት፣ እስቲ ሞክሩትና ልዩነቱን ታስተያዩታላችሁ። ምናልባት አምላካቻና በጉዳ ስጋና በሌሎች ነገሮች ያከበራችሁትን ባከበራችሁት በዓል ያገኛችሁትን ፈንጠዝያና ደስታ አስታውሱትና አሁን ደግሞ የእግዚአብሔር በግ የሆነውን ክርስቶስን የሰማይ ፍሪዳ የሆነውን ኢየሱስ ክርስቶስን የነፍስ እርካታ የሆነውን ጌታ በመጠጣት
በማክበር በመብላት በመንፈሱ በመደሰት እስቲ አሳልፉና የደስታው ልዩነት ታውታላችሁ። እውነተኛ አርካታ ታገኛላችሁ። እርሱ እውነተኛ አርካታ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም ምስጋናና ክብር ለአንተ ይሁን። እግዚአብሔር ሆይ እውነት ነው እኛ በጣም ደካማ ሰዎች ነን። እግዚአብሔር ሆይ አይኖቻችን ሙሉ በሙሉ ስላልተከፈቱ ያንተ የሆነውን ማየት ያቀተን። እግዚአብሔር ሆይ ከምድርና ከምድራዊ ነገሮች ደስታ ለማግኘት ብዙ እንጥራለን። ዛሬ ግን እባክህ አይኖቻችንን ክፈትልን። ጌታ ሆይ ከሞኝነት ዘመን አድነን፣ ከሞኝ ትውልድ አድነን። ጌታ እግዚአብሔር ሆይ ራራልን። ጌታ ሆይ በቤተ ሳይዳ ተገኝተ የምህረት ቤት በተባለችው ተገኝተ እነሆ በበሽታ ሆነው በዓል ለሚያከብሩ በሚያከብሩት በዓል ተገኝተ በእውርነት ሆነው አንተን ሊገሉ እየፈለጉ ግን ሰንበትን በሚያከብሩ መሃል ተገኝተ ለዚያ 38 ዓመት ለተኛው ሰው ምህረት እንዳደረክለት ተነሳና አልጋን ተሸክመ ሂድ እንዳልከው ከከንቱ ልማድ ያላገኘው እውነተኛ ፈውስ እንደሰጠኸው እግዚአብሔር ወይ እኛም ካለንበት ከታሰርንበት ማንኛውም እስራት የሚፈታ እውነተኛ ሰንበታችን እንደሆንክልን እንድናውቅህ ጌታ ሆይ ከአንተ ጋር እንድንጣበቅ አይኖቻችንን ክፈትልን። እግዚአብሔር አምላካችንና አባታችን ለወንድሞቼና ለእህቶቼ እውነተኛው እርካታ አንተ መሆንህ፣ እውነተኛ ህይወት አንተ መሆንህ፣ እውነተኛ እረፍት አንተ መሆንህ፣ እውነተኛ ሰንበት አንተ መሆንህ በኢየሱስ ክርስቶስ ስም አንተ በመንፈስ ቅዱስ በልባቸው አትምላቸው። ጌታ ሆይ የዳስ በዓል ብለን የደስታ ቀን ብለን የድግስ ቀን ብለን የደስታ ቀን ብለን ግን አንተን ሳንጠጣ ግን መንፈስህ ሳናገኝ ግን እውነተኛ እረፍት ሳይኖረን እንዲሁ ውጫዊ ነገር የሚያልፍ ነገር የሚጠፋ ነገር ከማድረግ እግዚአብሔር አድነህ እንሆ ለዘላለም ሕይወት የሆነውን ያንተን ውሃ እንድንቀዳ በኢየሱስ ክርስቶስ ስም ልባችንን ክፈትልን። እግዚአብሔር ሆይ ውሃ ልትቀዳ ሄዳ የሚጠፋ ውሃ ልትቀዳ ሄዳ የማይጠፋ ውሃ ቀድታ እንደመጣች የጊዜ ውሃ ልትቀዳ ሄዳ የዘላለም ውሃ ቀድታ እንደመጣች እንደ ሳምራዊቷ ሴት እግዚአብሔር ሆይ ዛሬ የእኛን ማሰሮ የሚያስጥል መገለጥ ይሆንልን። አንተ በመገለጥህ እግዚአብሔር ሆይ ያረጉናል ብለን የተሸከምናቸውን ማሰሮች እንድታስጥለን እግዚአብሔር እንሆ እንስራዋን ጥላ ሄደች እንደተባለ ዛሬ በኢየሱስ ክርስቶስ ስም እነዚህ ወገኖች እንስራዎቻቸውን ጥለው ይከተሉ። ጌታ ሆይ የባረካ ውሃ የተሸከሙበት እንስራ በኢየሱስ ክርስቶስ ስም ከተከሻቸው ላይ እንዲወርድ በዚያ እንስራ ምትክ ጌታ ሆይ አንተን በውስጣቸው እንድትፈልቅ እንዲያውቁ ወደ ውስጣቸው እግዚአብሔር ሆይ እንዲያስገቡ አንተ በውስጣቸው የዘላለም ሕይወት ውሃ ሆነ እንድትፈልቅ በኢየሱስ ክርስቶስ ስም ይሁንላቸው። እግዚአብሔር አምላክ ሁላችሁንም ይባርካችሁ። እውነተኛው በዓል፣ እውነተኛው ደስታ፣ እውነተኛው እርካታ የሆነውን ጌታ በሕይወታችሁ እንድትለማመዱት በሕይወታችሁ የሕይወት ውሃ ወንዝ ሆኖ እንዲፈልቅ በሕይወታችሁ በረከት ሆኖ እንዲፈስ ሌላ ውጫዊ የሆኑትን እንስራዎች ሁሉ እንዲያስረሳችሁ በኢየሱስ ክርስቶስ ስም ጸጋውን ያብዛላችሁ ከዘላለም እስከ ዘላለም አሜን።